በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ወገኖቼ፣ ባለፈው ትምህርታችን ስለ ሦስተኛው የእስራኤል ንጉሥ ስለ ንጉሥ ሰሎሞን ጠቅለል አድርገን ተመልክተናል። በዛም ክፍል ለሕይወታችን የሚበጁ ብዙ ትምህርቶችን እንዳገኘን ተስፋ አደርጋለሁ። በተለይም በአንደኛ ነገሥት ምዕራፍ 8 ከ22 እስከ 53 ያለውን አንብቡት ብዬ ያለፍኩትን የንጉሥ የሰሎሞን ጸሎት ስናስተውል በእውነት ከጸሎቱ አውድ ስፋት ሌላ ለአምላኩ ያቀረበውን የምስጋና መሥዋዕት እሳት ከሰማይ ወርዶ ማቃጠሉን የሚያሳይ ነበር። ከዚህ ላይ ማስተዋል የሚኖርብን ክርስቲያኖች ተብለን ከተጠራን የእያንዳንዳችን የጸሎት ሕይወት ይዘትና ጥልቀት እንዲሁም ኃይል የቱን ያክል እንደሆነ ከመረዳቱ ላይ ነው። ጸሎት ተራራን የሚንድ እሳትን የሚያጠፋ ጎርፍና ማዕበልን ጸጥ የሚያደርግ ሰይፍን የሚያዶድም ኃይል ያለው መንፈሳዊ መሣሪያ ነውና የጸሎትን ሕይወት መለማመዱ በዚህ ዓለም ስንኖር ለመንፈሳዊ ሕይወታችን ወደር የሌለው እጅግ አስፈላጊ መንፈሳዊ የጦር መሣሪያ መሆኑን ተረድተን በማስተዋል ልንጠቀምበት ይገባናል። በዛሬው 28ኛ ትምህርታችን የምንመለከተው ከሰሎሞን መንግሥት በኋላ ከተከፋፈለው መንግሥት ጀምሮ ባጭሩ እስከ ኦሪት መጨረሻ የነበረውን አጠቃላይ የእስራኤል ታሪክ ይሆናል። ከዛ አስቀድሞ ግን ትምህርታችን ይበልጥ ግልጽ ለማድረግና ከመደናገር ነፃ ለመሆን እንድትችሉ ከመጀመሪያው የኃጢአት ውድቀት አንስቶ እስከዚህ ትምህርታችን ድረስ ያሉትን መሠረታዊ ነጥቦች እንደገና በክለሳ መልክ ጠቅለል አድርጌ ለማሳየት ሞክራለሁ። አንደኛ፣ ከኃጢአት ውድቀት እስከ ነገሥታት ዘመን። ከፍጥረተ ዓለም በኋላ አዳምና ሔዋን የእግዚአብሔርን ሕግ በመተላለፋቸው ስለበደሉ ከገነት ተባረዋል። ልጆች ቢወልዱም ታላቁ ቃየን ታናሹን ወንድሙን አቤልን ስለገደለው በዚህም የተነሳ ተረግሟል። በምድርም ላይ ኮብላይና ተቅበዝባዥ ሆኗል። ቢሆንም በኮበለለበት ቦታ መብዛትና መባዛት ጀምሯል። በተገደለው በአቤል ፋንታ ሴት የተባለው ወንድ ልጅ ተወልዶላቸዋል። በእርሱ በኩልም እንደገና የእግዚአብሔር ስም መጠራት ተጀምሯል። የሁለቱ ነገዶች ማለትም የነፍሰ ገዳዩ የቃየን ዘርና የሟቹ የአቤል ምትክ የሆነው የሴት ዘር ሲበዙና ሲባዙ በመጨረሻ በመቀላቀል እግዚአብሔርን በድለዋል። ስለሆነም ከእነርሱ ጥፋት የተነሳ የጥፋት ውሃ በምድር ላይ መጥቶ ዓለምን አጥለቅልቆ አጥፍቷል። ለሰውም ተሰጥቶት የነበረው ረጅም ዕድሜ ተቀንሶ ወደ 120 ዓመት ዝቅ ብሏል። ከዛ በኋላ በዓለም ላይ የሰው ዘር መራባት ምክንያት የሆኑት ከጥፋት ውሃ የዳኑት ሦስቱ የኖኅ ልጆች ማለትም ሴም፣ ካምና ያፌት ናቸው። ካም ለአፍሪካ፣ ሴም ለእስያ፣ ያፌት ደግሞ ለአውሮፓ የዘር ግንድ መገኛ ሆነው እንደ ተቆጠሩ ይተረካል። እነርሱም ሲበዙና ሲባዙ አሁንም እግዚአብሔር አምላክ እንዲበዙና እንዲባዙ ዓለምንም እንዲሞሏት ቢያዝም ትእዛዙን በመጣስ በምድር ላይ አንበተንም ብለው በባቢሎን ሜዳ ታላቅ ሕንፃ መሥራት እንደ ጀመሩ መጽሐፍ ቅዱስ ይነግረናል። በዚህም ዓመፃቸው የተነሳ እግዚአብሔር አምላክ ተቆጥቶ በባቢሎን ቋንቋቸው እንደባልቆታል፣ የሚሠሩትንም ሕንፃ በታትኖታል። ከዚህ በኋላ ሁሉም ወደ ገዛ መንገዱ ስላዘነበለ የእግዚአብሔርን ስም የሚጠራ አልነበረም። በመጨረሻ ግን እግዚአብሔር አምላክ ከሴም ዘር የሆነውን አብርሃምን አገኘ፣ ጠራውም። ከዘመዶችና ከአገሩ ተለይቶ ለእርሱ የተለየ ዜጋ እንዲሆንለት አስቦ ወደ መረጠለት ቦታ ወስዶታል። እንደሚባርከውና እንደሚያበዛው ዘሩ እንደ ሰማይ ኮከብና እንደ ባህር አሸዋ እንደሚሆን ተናግሮ ቃል ኪዳን ገብቶለታል። እናስተውል። በዓለም ላይ ከተበተነውና ከተባዛው ሕዝብ መካከል እንደገና የእግዚአብሔርን ስም መጥራትና የእግዚአብሔር ስም መጠራትና መመለክ የጀመረው በአብርሃም መሆኑ ነው። የአብርሃም የልጅ ልጅ ያዕቆብ እስራኤል ተብሎ ተጠርቶ 12 ልጆቹ በምድር ላይ በዝተውና ተባዝተው ብቸኛ የእግዚአብሔርን ስም መጠሪያና መከበሪያ ሆነዋል። በረሃብ የተነሳ በተስፋ የተሰጣቸውን ምድር ከነአንን ለቀው ሰባ ራሳቸውን ወደ ግብፅ ወርደዋል። በዛም በባርነት 430 ዘመን ከቆዩ በኋላ በሙሴ መሪነት ነፃ ወጥተው ቀይ ባህርን ተሻግረው በሲና በረሃ ወደ ተስፋይቱ ምድር ወደ ከነአን ጉዞ ጀምረዋል። ከግብፅ በለመዱት ባዕድ አምልኮ የተነሳ ባለመታዘዝ ቢያስቸግሩም ያጉረመረሙ ሁሉ በበረሃ ሲቀሩ በበረሃ የተወለዱት ልጆቻቸው ብቻ ወደ ተስፋይቱ ምድር ወደ ከነአን በኢያሱ መሪነት ዮርዳኖስን ተሻግረው ለመግባት በቅተዋል። በመሳፍንት ዘመንም አምላካቸው ንጉሳቸው ሆኖ ሲመራቸው ሳለ በመካከሉ የአሕዛብ ሥርዓት የሆነውን የንጉሥን አስተዳደር ስለፈለጉ እንደ ፈቃዳቸው በመካከላቸው በመምረጥ ንጉሥ እንዲነግሥላቸው ተደርጓል። በእርግጥ በእያንዳንዳቸው የየራሳቸው ድካምና ውድቀት ቢኖርባቸውም ሦስቱ ነገሥታት ማለትም ሳኦል፣ ዳዊትና ሰሎሞን እስራኤልን አንድ አድርገው መርተዋል። ቢሆንም እስራኤላውያን በዚህ በፈጸሙት በዚህ በመረጡት በንጉሥ አስተዳደር ስላረኩ ከሦስቱ ነገሥታት በኋላ እንደገና ከአመፃቸውና ከበደላቸው የተነሳ ከሁለት ተከፍለዋል። ከዚህም ላይ ቀስ በቀስ እየተንሸራተቱ መውደቃቸውን ማስተዋል ይኖርብናል። መከፋፈልና መለያየት የውድቀትና የጥፋቱ ዜማ ነውና። ሁለተኛ፣ ከተከፋፈለው መንግሥት እስከ ምርኮ ዘመን። ከዚህ የመከፋፈል ዘመን በኋላ ጀምሮ እስከ ክርስቶስ ልደት ያለው የመጽሐፍ ቅዱስ ትረካ ስንመለከት አስቸጋሪና የተወሳሰበ ሆኖ እናገኘዋለን። ስለሆነም በቀላሉ መረዳት እንዲቻል እለፍ ቀደሙን በማስቀመጥ በደረጃ በማቅረብ እንመለከተዋለን። አንድ፣ ንጉሥ ሰሎሞን የተነገረውን የእግዚአብሔር ሕግ ከእኔ በቀር ሌላ አምላክ አታምልክ የተባለውን በመጣሱ የተሰጠውን ማስጠንቀቂያ ባለመጠበቁ ደግሞም በአሕዛብ ሴቶች ፍቅር በመነደፉና ለጣዖታቸው በመንበርከኩ መሥዋዕትን በመሰዋቱ አንድ የነበረው መንግሥት ከእርሱ በኋላ ከሁለት እንደሚከፈል ከእግዚአብሔር ዘንድ አስቀድሞ እንደተነገረው ተመልክተናል። ሁለት፣ የገዢው መደብ ከይሁዳ ነገድ ብቻ የነበረ በመሆኑ በሕዝቡ ዘንድ ማጉረምረምን አስነስቷል። ሦስት፣ ሰሎሞንም ወደ መጨረሻው በሕዝቡ ላይ የግብር ጭነት አብዝቶባቸው ነበርና እነዚህ ችግሮች ተደራርበው የሕዝቡን ልብ አሸፍተውታል። አራት፣ ከሰሎሞን ሞት በኋላ የሰሎሞን ልጅ ሮብዓም የአባቱን ሥልጣን ተረክቦ በዙፋኑ ሲቀመጥና የሕዝብ ሽማግሌዎች መጥተው አባትህ ግብር አብዝቶብን ነበርና አንተ አቅልልልን ብለው ሲጠይቁት የአባቱ አማካሪ የነበሩትን ሽማግሌዎች ምክር ሲጠይቋቸዋል። እነርሱም የሕዝቡን ጥያቄ በሽታ እንዲመልስና ግብር እንዲቀንስላቸው መክረውት ነበር። ሰሎሞን ግን እንደገና በዕድሜው እኩያ የነበሩትን ጓደኞቹ የሆኑትን ወጣቶች ሲጠይቅ እነርሱ ደግሞ ከአባቱ ይልቅ እርሱ ሸክም እንዲያበዛባቸውና በአለንጋ ተገርፈው እንደሆነ በጊንጥ እንዲገርፋቸው ይመክሩታል። የሽማግሎቹን ምክር ወደ ኋላ ጥሎ የወጣቶቹን ምክር ስለሰማ ሕዝቡ በአመፅ ተነሳበት። አስሩ ነገድም ነገሩ ተደራርቦበታልና የሰሎሞን ልጅ ሮብዓምን አንከተልም ብለው አምፀዋል። አሽከር ያቦካው ለራት አይበቃም ማለት ይህ ነው፣ የወጣቶቹን ምክር ተከትሎ ተሳስቷልና። ስለሆነም ከኤፍሬም ነገድ የሆነው የዮሴፍ ልጅ ኢዮርብዓም አስሩን ነገድ እንዲመራ በአንድ ድምፅ ተመርጧል። የሰለሞን ልጅ ሮባአምም የካህናቱን የሌዊን ወገን ይጨምሮ ይሁዳንና የብንያምን ነገድ ይዞ ቀረ። በዚህም የተነሳ መንግስቱ ከሁለት ተከፍሏል። የመጀመሪያውን 60 ዓመታት የሰሜኑና የደቡብ ግዛት እንደገና እርስ በርስ በመዋጋት እንዳሳለፉት ይተረካል። ይህ የእርስ በርስ መዋጋትና መላየትም ለውጭ ጠላት መንገድ ስለከፈተ የእስራኤልና የይሁዳ መንግስት እየተዳከሙ ሲሄዱ በመጨረሻ በጠላት ለመማረክና ወደ ባይድ ሀገር ማለትም ወደ ፋርስና ወደ ባቢሎን ለመጋዝ ምክንያት ሆኗቸዋል። ሁለቱም መንግስታት በጠላት እጅ እስከወደቁበት ዘመን ድረስ የራሳቸውን መንገድ ይከተሉ ነበር። የራሳቸውም የአምልኮ ስርዓትና ማዕከል ነበራቸው። በብዙም ይሁን በጥቂቱ አምላካቸውን በባዕድ አምልኮ ስላስቆጡት ተከፋፍለውም ቢሆን ጸንተው መቆም ስላልቻሉ ለባዕድ ሀገር መሪዎች አልፈው ተሰጥተዋል። ሀብት ንብረታቸው ሁሉ ወድሟል፣ ተወርሷልም። ራሳቸውም ግዞተኛ ሆነው ተማርከው ወደ ባዕድ ሀገር ተወስደዋል። በወቅቱ የነበሩት ነቢያትም አብረው ከሕዝቡ ጋር ተወግዘዋል። በዛም ከባርነት ያላነሰ ለሚገዛቸው መንግሥት አገልጋዮች ሆነዋል። ለጣዖቶቻቸውም ሰግደዋል፣ አምልከዋልም። በዚህ በተከፋፈለው መንግሥት ዘመን በመካከላቸው በጥፋታቸውና በውድቀታቸው የሚመክሩና የሚያስተምሩ፣ ከበደላቸው ካልተመለሱና ንስሐ ካልገቡ ደግሞ በጠላት እጅ አልፈው እንደሚሰጡ የሚናገሩ ነቢያት ነበሩ። ሁለቱም ግዛቶች እንደገና በአይነታቸው በአጭር ውስጥ እንመልከት። የሰሜኑ የእስራኤል መንግሥት። እስራኤል የሚለው ሕዝብ ከአብርሃም የልጅ ልጅ ከያዕቆብ እንደተጀመረና የያዕቆብ ስም ተቀይሮ እስራኤል እንደተባለ ከአራት ሴቶች የተወለዱ ልጆቹ ነገደ እስራኤል ተብለው እንደተጠሩ ተመልክተናል። ስማቸውን በዘፍጥረት ምዕራፍ 49 ከ1 እስከ 28 ያለውን ተመልከቱ። በዚህ ሁሉ ማስተዋል የሚኖርብን በዓለም ላይ ከእስራኤል ውጭ የእግዚአብሔርን ስም የሚጠራና እግዚአብሔርን የሚያመልክ ሕዝብ አለመኖሩን ነው። ስለሆነም ነው እግዚአብሔር አምላክ በዓለም ላይ በሚገኘው ባዕድ አምልኮ እንዳይታለሉና እንዳይጠለፉ በነቢያቱ በመደጋገም ሲናገር የነበረው። ራሱ የንጉሡ አገዛዝ የአሕዛብ ሥርዓት ስለሆነ በመጀመሪያ የእግዚአብሔር ፈቃድ ሳይሆን ሕዝቡ በራሱ ንጉሥ እንፈልጋለን ስላሉ ነው ንጉሥ እንዲነግሥላቸው የተደረገው። ስለሆነም ከዚህ ላይ ግልጽ እንዲሆንልን የፈለግኩት አሁን ይሁዳና እስራኤል ተብለው የተከፈሉት ሁለት መንግሥታት ያው ሁሉም የያዕቆብ ልጆች እስራኤላውያን መሆናቸውን እንድናስተውል ነው። አስሩ ነገድ የአባታቸውን ስም ይዘው እስራኤል ተብለው ሲጠሩ፣ ብቻውን ከሌዊ ነገድ ጋር የቀረው ደግሞ የወንድማቸውን የይሁዳን ስም ይዘው የይሁዳ ነገድ ወይም የይሁዳ መንግሥት ተብለው ተጠርተዋል። የሰሜኑ የእስራኤል መንግሥት ዋና ከተማ ሰማርያ ስትሆን፣ የደቡቡ የይሁዳ መንግሥት ዋና ከተማ ደግሞ ኢየሩሳሌም ሆናለች። ይህችም ከተማ ዳዊት የመሠረታትና ልጁ ሰሎሞን ደግሞ ያስዋባትና ታላቁን ቤተ መቅደስ የመሠረተባት ዓለም ዐይኑን የጣለባት የእይታ ማዕከል የሆነችው ከተማ ናት። የእስራኤል መንግሥት በባዕድ አምልኮ ዘርን በመቀላቀል ማለትም ከአሕዛብ ጋር በመጋባት የታወቁ ሲሆኑ፣ የደቡቡ የይሁዳ መንግሥት ደግሞ በአንጻሩ የእግዚአብሔርን ሕግ በመጠበቅ ዘራቸው ከአሕዛብ ጋር እንዳይቀላቀል በመጠንቀቅ የሚኖሩ ሕዝቦች ነበሩ። እስራኤላውያን የሚሰግዱት በሰማርያ ለሚገኘው ገሪዛን ለተባለው ተራራ ሲሆን፣ አይሁዶች ደግሞ የሚሰግዱት ኢየሩሳሌም በሚገኘው ሶሎሞን ባሰራው ታላቁ ቤተ መቅደስ ነበር። እስራኤላውያን ከብሉይ ኪዳን መጻሕፍት የሚቀበሉት አምስቱን ብሔረ ኦሪት ማለትም የመጀመሪያዎቹን አምስቱን የሙሴ መጻሕፍት ሲሆን፣ አይሁዶች ደግሞ ሙሉውን የብሉይ ኪዳን መጻሕፍት ይቀበላሉ። እስራኤላውያን በሙታን ትንሣኤና በመናፍስት እንዲሁም በመላእክት አያምኑም። ከመካከላቸውም የተነሱት የሃይማኖት መሪዎቻቸው ሰዱቃውያን በመባል ይታወቃሉ። ብዙ ጊዜ የሚታወቁት እንደ ዘመኑ አንዳንድ ካህናት የሃይማኖት መሪዎቻቸው ሰዱቃውያን በመባል ይታወቃሉ። በአንጻሩ አይሁዶች ደግሞ በሙታን ትንሣኤ በመናፍስት በመላእክትም ከሞትም በኋላ በሚገለጠው ትንሣኤ ሁሉም እንደ ሥራው ፍርዱን እንደሚቀበል ያምናሉ። በመካከላቸው የነበሩት የሃይማኖት መሪዎች ፈሪሳውያንና ጻፍት በመባል ይታወቃሉ። ወደ አዲስ ኪዳን ስንደርስ በቦታው በስፋት የምንመለከተው ይሆናል። ምንም እንኳን በሰሜኑ የእስራኤል መንግሥት ባዕድ አምልኮ ቢስፋፋም ጥንተ መሠረታቸው የእግዚአብሔር ሕዝቦች ስለሆኑ አምላካቸው በየጊዜው የተለያዩ ነቢያትን እያስነሳ ከመምከርና ከመገሰጽ ወደ ኋላ አላለም። በተለይም ኤልያስና ኤልሳ፣ አሞጽና ዮናስ እንዲሁም ሆሴ በዚሁ በሰሜኑ በእስራኤል ግዛት የተነሱ በዋናነት የሚጠቀሱ ነቢያት ናቸው። የሰሜኑ የእስራኤል መንግሥት ከ250 ዓመታት በላይ ራሱን ሲያስተዳድርና እርስ በርሱ ሲተራመስ ከቆየ በኋላ በመጨረሻ በባዕድ ሀገር በአሦራውያን ተወረው የመንግሥታቸው ፍጻሜ ሆኗል። እናስተውል። እስራኤላውያን አምላካቸውን ክደው የባዕድ አምልኮ ጣዖትን በማምለካቸው ከወገኖቻቸው ጋር ተጣልተው በመለያየታቸው ያስከተለባቸውን ፍርድ እንመለከታለን። አንድ፣ ሀገራቸውን በውድ ሳይሆን በግድ ጥለው ወደ ባዕድ ሀገር መወሰድን አስከትሏል። ሁለት፣ ሀብትና ንብረታቸው ለባዕድ ገዥና ሕዝብ እንዲወሰድ ሆኗል። ሦስት፣ ለባዕድ አምልኮ እንዲንበረከኩ ተገደዋል። አራት፣ ከእውነተኛው ሕያው አምላክ እንዲለዩ ሆነዋል። ቢፈልጉትም ሊያገኙት አልቻሉም። ወገኖቼ፣ በሀገራችን ያለው መከፋፈልና የእርስ በርስ መብላላትስ ምን አይነት ዋጋ እያስከፈለ እንደሆነ እናስተውለው ይሆን? የደቡቡ የይሁዳ መንግሥት አስቀድመን እንደተመለከትነው የሰሎሞን ልጅ የሮባአም ግዛት አንዱን ነገድ ይዞ በደቡብ የነገሰ ሲሆን መጠሪያውም አያቱ ዳዊትና አባቱ ሰሎሞን ከይሁዳ ነገድ ስለነበሩ የይሁዳ መንግሥት በመባል ይታወቃል። ዋና ከተማቸውም በአባቶቻቸው እንደነበረው በኢየሩሳሌም ጸንታለች። በዚህ በደቡብ ግዛት ምንም እንኳ በሰሜኑ የእስራኤል ግዛት እንደሆነው ዘራቸውን ከባዕድ ዘር ጋር ባይቀላቅሉምና እንደ ሰሜኑ ግዛት ባይሆንም ቅሉ፣ አንዳንዶች ግን ባዕድ አምልኮን በማምለክ አምላካቸውን ያሳዘኑ ነገሥታት በመካከላቸው ነበሩ። በብዛት ግን አምላካቸውን የሚከተሉ ነበሩ። ከዚህ ላይ ማስተዋል የሚኖርብን እውነተኛ አምልኮና የክህነት አገልግሎት የሚካሄደው በዚህ በደቡብ ግዛት በይሁዳ በኢየሩሳሌም በሚገኘው ቤተ መቅደስ ነበር። እንደገና እንደ እግዚአብሔር ፈቃድ ለእግዚአብሔር አገልግሎትና ለአምልኮ የተሠራውን ቤተ መቅደስ የሚገኘው በዚሁ በደቡብ ግዛት በኢየሩሳሌም ነው። ለአገልግሎት ከአስራ ሁለቱ ነገድ የተመረጠው የሌዊ ነገድ የሚገኘው ከዚሁ ከደቡብ ግዛት ነገድ ነው፣ ከይሁዳ ነገድ ነው። ከተነሱት 20 ነቢያት መካከልም 13ቱ የሚገኙት ከዚሁ ከደቡብ ከይሁዳ ነገድ ነው። የዓለም አዳኝ የሚሆነው የእግዚአብሔር ልጅ በመጨረሻም ዓለምን ጠቅልሎ የሚገዛው ኢየሱስ ይመጣል ተብሎ የተነገረው ከዚሁ ከይሁዳ ነገድ ነው። ስሙም የይሁዳ አንበሳ በመባል ተሰይሟልና። የነቢያትን ማንነት ስንመለከት በወቅቱ የእግዚአብሔርን ሕዝብ በማስተማር የሚገስጹ ሊመጣባቸው ያለውን መከራና ፈተና በእግዚአብሔር መንፈስ በመንፈስ ቅዱስ ተመርተው አስቀድመው የሚናገሩ የእግዚአብሔር ሰዎች ናቸው። ከዛም አልፎ አንዳንዶቹ እስከ ዓለም ፍጻሜ ሊሆን ያለውን በምሳሌ እየመሰሉ ተናግረዋል። ነቢያቱ በሰሜኑና በደቡብ ግዛት እንደተነሱ ሁሉ እንዲሁ በጠላትም እጅ ወድቀው በግዞት በነበሩበት ዘመንና ሀገር የተነሱ ነቢያትም ነበሩ። እግዚአብሔር አምላክ በዘመናት መካከል ራሱን ያለ ምስክር የተወበት ዘመን ፈጽሞ የለም። ይህም ማለት ፍጥረቱ በፈለገው ሁኔታ ቦታና ዘመን ይገኝ፣ በብዙም ይሁን በጥቂቱ ለሚድኑት የአዳም ዘሮች ሁሉ መልእክተኞችን እያስነሳ ከማስተማር ከመናገር አላቋረጥም። እኛም በዘመናችን የሚጠፉት ወገኖቻችን ይድኑ ዘንድ በዚህ ኃላፊና ጠፊ በሆነው ዓለም ወጥመድ ተጠላልፈው ዘላለማዊና ሰማያዊ የሆነው ሀገርና ሕይወት እንዳያመልጣቸው በአንድም ሆነ በሌላ መንገድ በየአጋጣሚው ልንመሰክርላቸውና ልናስተምራቸው ክርስቲያናዊ ግዳጃችን እንደሆነ መገንዘብ ይኖርብናል። በእነዚህ ሁለት መንግሥታት ዘመን በመካከላቸው የእግዚአብሔር ሰዎች እየተነሱ የአምላካቸውን መልእክት በታማኝነት አስተላልፈዋል። በሚያስተላልፉበትም ወቅት እንደ እግዚአብሔር ፈቃድና ደግሞም በመንፈስ ቅዱስ ተነድተው ስለነበር ፍርሃትና ድንጋጤ ሳይኖርባቸው በሕይወታቸው እየተወራረዱ በሰይፍ እየተቀሉ ወደ እሳት እየተጣሉ አቧራቸውን እያራገፉ መልካም ምስክርነታቸውን እየተናገሩ አልፈዋል። በመጨረሻ የይሁዳ መንግሥትም እንደ እስራኤል መንግሥት በፋርስና በባቢሎን ተማርከው ወደ ባቢሎን ተወስደዋል። ወገኖቼ በእነርሱ ዐይን እንደዚህ ባሉት ቅዱሳን ዐይን በዘመናችን ያለውን የክርስቲያኖች በዓለም ላይ ያለች ቤተ ክርስቲያን አገልግሎት ስንመለከት በዓለም ዙሪያ ለተበተነው ወገናችን የምናስተላልፈው መልእክት ይዘቱና ጥራቱ ምን ይመስል ይሆን? ሶስተኛ ከምርኮ ዘመን እስከ ምርኮ መመለስ ድረስ። እስራኤል ግን በበደሏና በኃጢአቷ ስለቀጠለች በጠላት እጅ አልፈው ተሰጥተዋል። የእግዚአብሔርም መገልገያ ንዋያተ ቅድሳት አስወርሰዋል። የእግዚአብሔር ነቢያትም አብረው ወደ ጠላት አገር በጉዞ ተወስደዋል። በጉዞት የነበሩበት ዘመን 70 ዓመት ሲሆን በዚህ ዘመን አስቀድመው የናቁትን አምላክ በባዕድ አምልኮ ያስቆጡትን ሕያው አምላክ አሁን ቢፈልጉትም እንደፈለጉት ለማምለክ መብታቸው የተነፈገበት ዘመን ስለነበር አላገኙትም። ቢሆንም አንዳንዶች ከላይ እንደጠቀስነው በሕይወታቸው እየተወራረዱ ቢመሰክሩም ብዙሃኑ ግን አሕዛብን መስለው ጣዖቶቻቸውን አብረው እያመለኩ ይኖሩ ነበር። የሚከተሉትን መጻሕፍት ረጋ ብሎ ማንበብ መልካም ነው። የምርኮ ዘመን ምን እንደመሰለ፣ ምን እንደነበረ፣ ምን እንደሚመስል ለመረዳት ይረዳሉና በተለይም መጽሐፈ አስቴር፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ እንዲሁም ደግሞ ትንቢተ ዳንኤል ረጋ ብለን ስናነብ ያ የስደት ዘመን ምን እንደመሰለ፣ ምን እንደነበረ፣ ምን ይመስል እንደነበረ መገንዘብ ይቻላል። በዚህ የምርኮ ዘመን ከሕዝቡ ጋር የተማረኩት ነቢያት እንደ ሀገራቸው ነጻነት ባይኖርም በስደትም ሆነው የእግዚአብሔር ሰዎች ሥጋቸውን ለእሳትና ለሰይፍ እየሰጡ ይመሰክሩ ነበር። በዚህ በስደት ዘመን ከነበሩት ታማኝ የእግዚአብሔር ሰዎች ጥቂቶችን ብንመለከት 3 ወጣቶች አናንያ፣ አዛርያና ሚሳኤል የሚባሉት በናቡከደነጾር ፊት በእሳት ተጥለው የተፈተኑ ወጣቶች ናቸው። ወጣቱ ዳንኤልን ስንመለከት አልበገርም ብሎ በአንበሳው ጉድጓድ የተጣለ ወጣት ነው። አስቴርና መርዶክዮስን አጎቷን መርዶክዮስን ስንመለከት ሕዝባቸውን ከሞት ለማዳን የደረሰ ይድረስብን ብለው በንጉሡ ፊት የቆሙ ናቸው። ለወገኖቻቸው ደህንነት ሲሉ በሕይወታቸው የሚመጣውን ሁሉ ለመቀበል ወስነው የተነሱ ሰዎች ናቸው። ዕዝራና ነህምያን ስንመለከት ሕዝቡን ወደ ሀገራቸው እንዲመለሱ የኢየሩሳሌም አጥር እንዲሠራና ቤተ መቅደሱም እንዲታደስ ምክንያት የሆኑና ሕዝቡን ወደ ንስሐ የመለሱ ታማኝ አገልጋዮች ናቸው። እስራኤላውያን ለ70 ዓመታት ሲሰቃዩ ቢኖሩም ከዛ በኋላ አምላካቸው የሕዝቡን ንስሐ ተመልክቶ በነህምያና በዕዝራ መሪነት ወደ ሀገራቸው እንዲመለሱ አድርጓቸዋል። ወገኖቼ የማንኛውም ቤተ ክርስቲያን አገልጋዮች እንሁን፣ በውጭ አገርም ይሁን በሀገር ውስጥ የምንገኝ ሁሉ በዚህ የውዥንብርና የመለያየት ዘመን ለሕዝባችን ያለን እውነተኛ ተልእኮ ምን ይሆን? የመልእክታችን ይዘትና ጥራቱስ የቱን ያክል ይሆን? 4ኛ ከግዞት መልስ እስከ ነቢያት መጨረሻ። በዚህ ዘመን በነህምያና በዕዝራ መሪነት ወደ ኢየሩሳሌም ተመልሰው የኢየሩሳሌምን አጥር ሰርተዋል። ቤተ መቅደሱን አድሰዋል። ነቢያትም ሊመጣ ስላለው መሲህ በብዛት በተለያየ ምሳሌ እየመሰሉ ተናግረዋል። ከ430 ዘመን በኋላ ግን ከመጨረሻው ነቢይ ከሚልክያስ በኋላ ክርስቶስ እስከሚወለድበት ዘመን ድረስ እግዚአብሔር አምላክ በነቢያትም ይሁን በሌላ መንገድ ያልተናገረበት የዝምታ ዘመን ይባላል። ስለሆነም መጽሐፍ ቅዱስን ስታነቡ የምታገኟቸው የመጽሐፍ ቅዱስ ነቢያትም ሆኑ አባቶች በየትኛው ክፍለ ዘመን መሆኑን አስቀድሞ ማወቁ ይበልጥ ትምህርቱን ለመረዳት ከመደናገር ያድናል። ወገኖቼ እንግዲህ መልእክታችን ከራሳችን ጋር በማገናዘብ ለማጠናቀቅ እንሞክር። አንደኛ፣ እንደ እምነታችንና እንደ መጽሐፍ ቅዱስ ትንታኔ ዓለምና ሞላዋ የእግዚአብሔር ናት። እርሱ ለስሙና ለክብሩ ፈጥሯታልና። የሰውን ልጅ ታሪክ ስንመለከት ደግሞ ክቡር የእግዚአብሔር የእጅ ሥራ ሲሆን በመልኩና በምሳሌው በእጁ አክብሮ የሠራው ሆኖ ሳለ ክብሩን ንቆ የተዋረደ የወደቀ ፍጥረት እንደሆነ እንመለከታለን። ከኖኅ ዘመን በኋላ ያለውን ታሪኩን ስንመለከት በዓለም በዝቶና ተባዝቶ በመተራመስ ላይ የሚገኘው የዓለም ሕዝብ የሦስቱ የኖኅ ልጆች ዘር እንደሆነ እንመለከታለን። የሰው ልጅ ሸክላ ንብረትነቱ የሰሪው እንደሆነ ሁሉ የሰው ልጅ ደግሞ ንብረትነቱ ለፈጣሪው መሆኑን ወዶ አያስተውልም። በሕይወት ሆነን ብንኖር ወይም ብንሞት የፈጣሪ ሀብትና ንብረቶች ነን። በ1991 ዓመተ ምሕረት አንድ የምሥራቅ ጀርመን ሚኒስትር ፕሬዚደንት እንዲህ በማለት ተናገረ። ሱጋስት ዛይን ሃየስት እርጌንድቫን ቪደርሱ ጊሄን ኡንሽት ፊር ኢመር ዳሱ ብላይብን። በዛ ሰዓት ምሥራቁና ምዕራቡ የተገናኘበት ነበርና እንሆ ሰውየው ለመናገር የፈለገው የውጭ ዜጋዎች ተመልሰው ወደ ሀገር መሄድ አለባቸው ለማለት ነው ይህን የተናገረው። እኔም በአጋጣሚ በዛው አካባቢ ነበርኩና የሶሻል ሠራተኛዎች ሴሚናር በሚሰጥበት ንግግር እንዳደርግ ተጋብዤ ይሄ መሪ ቃል ለእኔ ጥሩ መንደርደሪያ ሐሳብ ሰጥቶኛል። ስለዚህ ይህን መነሻ ያደረግኩት ነገር ቢኖር ምንድን ነው? ሰልብስት ዲጋስት ጌቨር ሲንድ ጌስተ ዲዜ ኤርደ ቫልዲቬልት ኡንዳስ አል ደምሃርን ጊሄረን። ወገኖቼ ይሄ የሚያመለክተን እንግዳ ተቀባዮችም ራሳቸው በዚህ ዓለም እንግዳዎች ናቸው። ለምን? ዓለምና መላዋ የእግዚአብሔር ናትና የሚለውን ለማንጸባረቅ ነው። አይደለም ኢትዮጵያውያን በኢትዮጵያ ቀርቶ ዓለምና መላዋ የእግዚአብሔር ናት። ይህንን አውቀን ልንረዳ ይገባናል። ሽንጣችን ገትረን ጸጋው በበዛልን መጠን በድፍረትና በግልጽ በዚህ በሚጠፋው ምድር ለሚገኘውና እርስ በርስ ለሚተላለቀው ወገናችን መልካም አርአያና ምሳሌ በመሆን የሕይወትን ወንጌል መመስከር ይኖርብናል። ይህንም የተረዳው ንጉሥ ሰሎሞን ሁሉም ከንቱ የከንቱ ከንቱ ነው ያለው የዓለምን አላፊና አጠፊነት ስለተረዳ ነው። ሁለተኛ፣ እግዚአብሔር ባስቀመጠው ቦታ አለመገኘት የሚያስከትለው ቅጣት አለ። እስራኤል በዓለም ላይ በሚገኘው ሕዝብ ሁሉ ይልቅ እግዚአብሔር ለክብሩ የመረጣት ሕዝብ ናት። እስራኤል ግን በታማኝነት አልተገኘችም። እርስ በርሷ ተለያየች። የኀጢአት ሙሽማ በማቆም ፈጣሪዋን በደለች። ስለሆነም ዐይኗ ለወደቀበት ርክሰት አሳልፎ ሰጣት። በእኛም ዘንድ የሚታየው ከዚህ የተለየ አይደለም። ቢሆንም አምላካችን በዘመናት መካከል ራሱን ያለ ምስክር ስላልተወ በጊዜውም አለጊዜውም ሕዝባችን ከሚጓዝበት የክህደትና የጥፋት የርክሰትና የበደል የመለያየትና የመገዳደር ጉዞ እንዲባንንና ወደ አምላኩ እንዲመለስ እርስ በርሷ የተለያየች መንግሥት መጨረሻዋ ውድቀትና ጥፋት መሆኑን ከሁሉም በላይ ከሞት በኋላ ሕይወት ስላለ በጠፊው ዓለም ጉዳጉድ ተጠላልፎ እንዳይጠፋ የሕይወትን ቃል የንስሐን መልእክት ይዘን በትጋት ልናስተምር ይገባናል። እናስተውል። ጌታ ባስቀመጠን ቦታ እንዳንታጣ የተሰጠንም መክሊት እንዳንቀብር። ሰዎች ቢቀበሉም ባይቀበሉም እኛ ግን የተሰጠን አደራ መወጣት ይኖርብናል። ሦስተኛ፣ እርስ በርሱ የምትከፋፈል መንግሥት አትጸናም። እስራኤል ከመጀመሪያው ጀምሮ ለእግዚአብሔር የተመረጠች ልዩ ሕዝብ ብትሆንም በቦታዋ አልተገኘችም። ስለሆነም ከአመፃዋ ብዛት የተነሳ ሥርና መሠረት እንዳይኖራት አድርጎ በዓለም ዙሪያ በትኗታል። እርስ በርሷም ተለያይታለች። ሀገሯንም ካጣች በኋላ ከአንድ ሺህ ዓመት በኋላ በጭንቅና በመከራ ወደ ሀገሯ ብትመለስም በራሷ መሬት መጣፊያ የምታክል ትንሽ መሬት ብቻ ነው ያገኘችው። በዚያውም በአካባቢዋ በሚኖሩት ባይድ ሀገሮች የተነሳ ፍጹም ሰላም የላትም። እኛም ባለመታዘዝና በአመፀኝነት ብሎም በመከፋፈል ከቀጠልን እንዲህ አይነቱ መጥፎ ጽዋ እንዳይደርስብን ያሰጋል። የአካባቢው አሕዛብ በእስራኤል ጥፋት ተደስተው እንደነበር ሁሉ ዛሬም የኢትዮጵያን ጥፋት የሚሹ ብዙ ሀገሮች አሉና፣ ወገኖቼ ሕዝባችን በሥጋም ሆነ በመንፈስ ከሚመጣበት መከራ ፈጥነን እንታደግ ዘንድ ክርስቲያናዊ ግዳጃችን የምንወጣበት ጊዜ አሁን ነው። የክርስቲያን ሀገር ናት እያልን በተግባር የምንመለከተው ግን ክርስትናን በልማድ እንጂ በተግባር እንዳልኖር ነውና በአራዊት ባሕሪ እንደምንመላለስ የሚያንጸባርቅ ነውና፣ ይህም ያለፈው 40 እና 50 ዓመት ፍሬ እንደሆነ በተደጋጋሚ የምናገረው ነው። በግልጽና በእውነት ወንጌል እንዳልተሰበከ የምናረጋግጥበት ተግባር ነው በምድራችን ላይ የሚታየው። በዚህ አጠቃላይ ትምህርት እንደተመለከትነው እስራኤላውያን በፖለቲካ ቢከፋፈሉም ባዕድ አምልኮ ቢገኝባቸውም የእግዚአብሔር ሰዎች ግን በሁኔታዎች ሁሉ እየገቡ እግዚአብሔር እንዲህ ይላል እያሉ የእግዚአብሔርን መልእክት ለማስተላለፍ ወደ ኋላ አላሉ። ደግሞም ከእግዚአብሔር የሰሙትን ሁሉ ለሕዝቡ በቀጥታ ያስተላልፉ ነበር። በዘመናችን ሕዝባችን ያልደረሰበት ክፍለ ዓለም የለም። ሕዝቡ በተበተነው መጠን አብያተ ክርስቲያናትን በአንጻሩ በተበተነው ሕዝብ መካከል በቋንቋውና በባህሉ ቤተ ክርስቲያን በማቋቋም ሲያገለግሉ ይታያሉ። ጥያቄው በዓለም ዙሪያ በአይነታቸውና በቋንቋቸው ሕዝባችን የሚያገለግሉ አብያተ ክርስቲያናት በሙሉ ሕዝቡን አንድ ለማድረግ ከመለያየት ለማዳን ከእግዚአብሔር መንፈስ ቅዱስ እየተቀበሉ የሚያስተላልፉት ንጹሕ መልእክት ይኖራልን የሚለው ነው። ወገኖቼ ከአምላካችን የተሰጠን የወንጌል አደራ ረስተንና ወርደን ከፖለቲከኞች ጋር አብረን በመሰለፍ በቋንቋና በወንዝ በመከፋፈል ስንጮህ እንዳንገኝ እሰጋለሁ። ይህን ካደረግ ግን እናንተ አትገቡ፣ የሚገቡትንም ስለምትከለክሉ ወዮላችሁ ተብሎ የተጻፈው እኛንም እንደማያልፈንና ለመጨረሻው ፍርድ እንደሚያቆመን በእርግጥ ለማስገንዘብ ፈልጋለሁ። ጌታ ሲመጣ ቋንቋ የለም፣ ነገድ የለም፣ ሀብት ንብረት የለም፣ ምድራዊ ማንነት የለም፣ የቤተ ክርስቲያናት ልዩነት የለም። አቤት ኪሳራ! ድካም ሁሉ፣ ጩኸት ሁሉ ከንቱ የከንቱ ከንቱ ነው። አፈር ወደ አፈር ይመለሳል፣ ነፍስም ወደ ሰሪዋ ትመለሳለች። የምንደክምበት የምንብላላበት ሁሉ ከንቱ ሆኖ ሲቀር አያሳዝንም? ከንቱ ለሚሆነው ነገር ለምን እርስ በርሳችን እንብላላለን? የሰላም አምላክ ሰላሙን ያውርድልን። አራተኛ፣ በዘመናት መካከል ራሱን ያለ ምስክር ያልተወ እግዚአብሔር የታመነ ነው። የእግዚአብሔር ሕዝብ አምላካቸውን ስላልታዘዙ፣ በቅዱሳን ነቢያት የተሰጣቸውንም መልእክት ስላልተቀበሉ በጠላት እጅ ከመውደቅ አልዳኑ። የእግዚአብሔር ነቢያት ግን መናገር የሚገባቸውን ስለተናገሩ አቧራቸውን ከእግራቸው እያራገፉ አልፈዋል። ወገኖች፣ ማስተዋል የሚገባን የእግዚአብሔር ነቢያት፣ የወንጌል ሰባኪዎች፣ በዚህ ዓለም የምትገኝ ቤተ ክርስቲያን በወንዝና በቋንቋ በሀገርም የማይገደቡ መሆናቸውን ነው። ለምን? ሀገራቸው በላይ በሰማይ ስለሆነ የሚሰብኩትም ስለ ሰማያዊውና ዘላለማዊ ሀገር ነውና። አሁንም በድጋሜ እላለሁ፣ በአይነቱና በዘርፉ በተለያየ መልኩ የእግዚአብሔር አገልጋዮች ካህናትና ሰባኪያን ወንጌል ነን የምንል ሁሉ ይህን የአበው መንገድ በመከተል ከእግዚአብሔር የተሰጠን የወንጌል አደራ በታማኝነት ልንፈጽም ይገባናል። እንደ ተራው ሕዝብ የዘር ፖለቲካ ስናራምድ ወድቀን እንዳንቀር ራሳችንና አገልግሎታችን ብሎም እምነታችንን በመመርመር እንድናስተካክል አደራላለሁ። በሚጠፋው ዓለም ቆመን የማይጠፋውንና ዘላለማዊ ሕይወት የሚገኝባትን እንዳናጣ ብሎም ሕዝባችንንም በማያውቀው ገደል እንዳንሰደው እንጠንቀቅ። ሁላችንም በተስፋ እንደምንጠብቀው ጌታ ኢየሱስ በክብርና በግርማ ይመጣል። ይህ የያዝነውና የገረዘዝነው ሁሉ ይጠፋል፣ ዓለምና ሞላዋ እንደ መጋረጃ ተጠቅልሎ ይጠፋሉና ጆሮ ያለው ይስማ። መልእክታችን ንስሐ ግቡ በወንጌል መኑ መንግሥተ ሰማያት ቀርባለችና። መልእክታችን በወልድ የሚያምን የዘላለም ሕይወት አለው፣ በወልድ የማያምን ግን ይፈረድበታል ብቻ ሊሆን ይገባዋል። ፖለቲከኞች፣ የሀገር መሪዎችን ከእግዚአብሔር በተሰጠን ጸጋ ሕግ ተጣሰ፣ ድሃ ተበደለ፣ ፍርድ ተጓደለ ብለን እንሰብካለን እንጂ የእነርሱ አጃቢዎች ልንሆን አይገባንም። ሁሉም አይቅርብን ከሆነ ነገሩ የሚመጣውን ለመቀበል ውሳኔው እያንዳንዳችን ይሆናል። ወገኖቼ፣ በእኛ መካከል በየምክንያቱ የምናደርገው መከፋፈልና መተናኮስ ውጤቱ ለባዕድ ሀገራት ሰርግና ምላሽ እንዳይሆንላቸውና እኛም በገዛ ሀገራችን ባይተዋር ሆነን ወደ ከፋ ችግር እንዳንሸጋገር ከወዲሁ ነቅተን እርስ በርሳችን ይቅር በመባባል ሰላምን ልንፈጥር ይገባናል። ቢፈጥንም ቢዘገይም ይህን የኩንትራት ዓለም አንድ ቀን ጥለነው ወደማንመለስበት ሀገር ስለምንሄድ የተሰጠንን አጭር ዘመን ተግባብተንና ተለባብሰን መኖር ብንችል የበረከት አምላክ በሰማያዊ በረከቱ ሊባርከንና ሊያትረፈርፈን ይችላል። ይህን መልእክት የምታዳምጡ ወገኖች፣ አንዳንዶችን ከእሳት ነጥቃችሁ አውጡ ስለሚል የእግዚአብሔር ቃል በተረዳችሁት መጠን ለሚሰሟችሁ ወገኖች ከመምከርና ከመገሰጽ ወደ ኋላ እንዳትሉ አደራላለሁ። በእውነት የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አልወጣ የሚለው አባባል የወቅቱን የሀገራችንን ችግር የሚያንጸባርቅ ይመስለኛል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ድረስ በዘር ያልተሳሰረው ወገን የለንምና፣ ስለሆነም ገዳይም ሟችም አልቃሽም አስለቃሽም ራሳችን ስለሆን ከራሳችን ሌላ ማን ይደርስልናል? ብናስተውለው እኮ አይደለም በኢትዮጵያ ያለው ቋንቋና የቋንቋ ብዛት ቀርቶ በዓለም ላይ የሚገኘው ቋንቋ ሁሉ እንደ ባቢሎን ልንለያይበት ሳይሆን በሰላምና በፍቅር የእግዚአብሔር መንግሥት ለማስፋፋት እንድንጠቀምበት ነበር። በዓለም ላይ ያለው የሰው ዘርም በአይነቱና በመልኩ ልዩነት በተለያየ ቀለም እንዳሸበረቀ የእቅፍ አበባ ልንዋብበት እንጂ በመለያየት ልንተላለቅበት አልነበረም። በእስራኤል የተከሰተው የእርስ በርስ መለያየትና ባዕድ አምልኮ ውጤት ምን እንዳስከተለ ተመልክተናል። በሀገራችንም እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ተብሎ ተጽፏልና ይህ ለእኛ ወቅታዊ መልእክት ስለሆነ የሚሰማ ጆሮና የሚያስተውል ልቦና ካለን ወደ ሰላም እንመለስ። ከላይ እንደጠቀስኩት ዓለምና መላዋ የእግዚአብሔር ናት። እግዚአብሔር አምላክ እስከፈለገ ጊዜ ድረስ ዓለምን ያቆያታል። ጊዜው ሲደርስ ደግሞ ወደ መጨረሻው ጥፋት ያመጣታል። እኛ ሰዎችም አይደለም ያለን ያካበት ነው ቀርቶ እኛው ሁላችን የጌታ ንብረቶች ስለሆን አንድ ቀን ወደማንመለስበት እንወሰዳለን። ስለሆነም የምንብላላውና የምንፋጀው በሰው ንብረት ነውና አምላካችን አስተዋይ ልቦናን ያድለን። በዚህ ምድር የምትኖር ሀገር የለችንም፣ አምነን ከተቀበልን ሀገራችን በላይ በሰማይ ነውና። ስለ ዘላለማዊ ሀገራችን በእምነት ማሰቡ በጊዜያዊና ምድራዊ መኖሪያችን በሰላም ተግባብቶ ለመቆየት መፍትሄ ይሆንልናል። በዚህ በመጨረሻው ዘመን ከምትገኘው ቤተ ክርስቲያን የሚጠበቀው ዋና የመልእክት ማዕከል ይህ ሊሆን ይገባል። አሁንም እላለሁ፣ ምንም ይሁን ምን ዘላለማዊ ሀገራችን በላይ በሰማይ ቢሆንም ለምድራዊ ሀገራችን ለምድራውያን ወገኖቻችን ሳይመሽባቸው ሳይዘገይባቸው ንስሐ እንዲገቡ ከአምላካቸው ጋር እንዲታረቁ ተግተን ወንጌልን ልንሰብክላቸው ክርስቲያናዊ ግዳጃችን እንደሆነ አውቀን በተግባር ልንተገብረው ይገባናል። የእግዚአብሔር ሰዎች ለማስተማር በየዘመናቱ በሕዝባቸው መካከል እንዳልታጡ ሁሉ እኛም በጊዜውም አለጊዜውም በሚመቸውም በማይመቸውም ዘመን ሁሉ ሕዝባችን በተበተነበትና በደረሰበት ሁሉ የሚያደናግር ትምህርት ሳይሆን የሚያንጸውንና ለሰማያዊ መንግሥት የሚያበቃውን እውነተኛውን የወንጌል ትምህርት ልንሰብክላቸውና ልናስተምራቸው ያስፈልጋል። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ የተባልነው የተላክነው ወንጌልን ለዓለም ለማዳረስ ነው። ደግሞም ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ተብለን ታዘናልና እንደ ሰማን እንኖር ዘንድ አምላካችን በቅዱስ መንፈሱ ይርዳን። ለሀገራችን ሰላም ለህዝባችን ፍቅር ለቤተ ክርስቲያንም ሀፍተ መንፈስ ቅዱስን የመንፈስ ቅዱስን ጸጋ ያድልልን ወስብሐት ለእግዚአብሔር አሜን።